የአሜሪካ ድምጽ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እኔ ወደፊት እስራ ተቀይሮ ተመልሼ ለሀገራችን ብሮ ደስ ለኛል እንጂ ለየትም ሀገር አልርቅም፣ ዜግነቴን አልቀይርም። አንድ ቀን ደግሞ ወደዛ ተመልሼ እንደምሮጥ ነው ተስፋ የሚያረገው።
በሪዮ ኦሎምፒክ የማራቶን የብር ሜዳሊያ አሸናፊው ኢትዮጵያዊው አትሌት ፈይሳ ሌሊሳ በኦሮሚያና ሌሎች የአገሪቱ ክፍሎች በዜጎች ላይ እየተፈጸሙ ነው ያላቸውን በደሎች፣ እስራትና ግድያዎች በመቃወም የሕዝብ ግንዛቤ ለማስጨበጥ ዘመቻ እያደረገ ነው። ዜናውን ተከትለው በሚቀርቡት ቅንብሮች ይሰማል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ከቅዳሜ መስከረም 7 2009 ዓ.ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሥ ታምሬ ፕሮግራሙን ይመራልናል። አሁን ወደ ቀዳሚው የዓለም ዜና እንለፍ። መልካም ምሽት።
እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። የአውሮፓ አገሮች ሽብርተኛነትንና አመፅን የሚሸሹ ስደተኞችን በሰብአዊነት እንዲቀበሉ የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ አሳሰቡ። ዛሬ ቅዳሜ ነው አቡኑ ሮማ ውስጥ በተካሄደ በአውሮፓ የቀድሞ ኢየሱሳውያን ተማሪዎች ማኅበር ስብሰባ ላይ ይህን የተናገሩት። በጥላቻ የተሞላ ጥቃትን መቃወምና ለተጠቂዎችም መቆም የእምነታችን ዋና መሠረት ነው ሲሉም ተደምጠዋል አባ ፍራንሲስ። ሪፐብሊካኑ የዩናይትድ ስቴትስ ፕሬዚዳንታዊ ተወዳዳሪ ዶናልድ ትራምፕ ከተመረጥኩ ይላሉ ኩባ አንዳንድ ግዴታዎችን ካላሟላች ባራክ ኦባማ ከዚያች አገር ጋር ያደረጉትን ስምምነት በሙሉ እቀለብሳለሁ ሲሉ ተናገሩ። ትራምፕ ኩባ ማሟላት አለባት የሚሏቸው ጥያቄዎች ለሕዝቡ የሃይማኖትና የፖለቲካ ነጻነቶችን መስጠት እንዲሁም የፖለቲካ እስረኞችን በሙሉ መፍታት ናቸው ይላሉ። ሚስተር ትራምፕ ትናንት ይህን ያስታወቁት ለኩባ ብዙ ኩባውያን ማለት ነው እንደ መኖሪያ አገራቸው በሆነችው በፍሎሪዳዋ ታምፓ ከተማ ውስጥ ነው። በኮሚኒዝም ጫና ስር ካለው የኩባ ሕዝብ ጎን እንቆማለን የሚሉት ትራምፕ የኩባ ሕዝብ ታላቅ ነው፣ እኛም ትክክለኛ አቋም ላይ እንገኛለን ብለዋል። ፕሬዚዳንት ኦባማ ያደረጉት ስምምነት የፊደል ካስትሮን ገዢ መደብ ብቻ የሚጠቅም የአንድ አቅጣጫ ወይም የአንድ ወገን ስምምነት ነው ሲሉም ይናገራሉ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን አገራቸው ለሶሪያው ጦርነት የታቀደውን የተኩስ አቁም ስምምነት መደግፏን እንደምትቀጥል አመልክተው ዩናይትድ ስቴትስ ለስምምነቱ የገባችውን ቃል መጠበቋን ግን እንደሚጠራጠሩ ተናገሩ። ዩናይትድ ስቴትስ ግልጽነት ይጎድላታል ሲሉም ተናግረዋል ፑቲን። ወደ ኪርጊስታን ሲያመሩ በቴሌቪዥን በሰጡት ቃል ይህን መሰሉን ስምምነት ለምን ምስጢር እንደምናደርገው አይገባኝም ብለዋል ፑቲን። የሩሲያ ፓርላማ ነገ እሁድ ክሬሚያን በተመለከተ የሚካሄደውን የምርጫ ውጤት እንደማትቀበለው ዩናይትድ ስቴትስ አስታወቀች። ሩሲያ ክሬሚያን ከዩክራይን እንደ አውሮፓ አቆጣጠር በ2014 ከቀላቀለች ወዲህ የነገው የምክር ቤት ምርጫ የመጀመሪያ መሆኑ ነው። ዩናይትድ ስቴትስ የምክር ቤቱን ምርጫ አለመቀበል ብቻ ሳይሆን እውቅናም እንደማሰጠው የውጭ ጉዳይ ሚኒስቴር ቃል አቀባዩ ጆን ከርቢ ተናግረዋል። ክሬሚያ የዩክራይን ሉዓላዊ አገር አካል መሆኗን ያመለከተው ቃል አቀባዩ ሩሲያ ክሬሚያን መልሳ ለዩክራይን እስካላስረከበች ድረስ ቀደም ሲል የተጣለባት ማዕቀብ እንደሚጸና ወይም እንደጸና ይቆያል ብለዋል። የእስራኤል ወታደሮች በአንድ ፍልስጤማዊ ላይ ግድያ መፈጸማቸው ተነገረ። ምክንያት ሟቹ ፍልስጤማዊ ምዕራብ ዳርቻ ውስጥ አንድ የእስራኤል ወታደር ወቅቶ በማቁሰሉ። ይህ ዛሬ ቅዳሜ የተፈጸመው አመፅ በተከፋፈለው ሄብሮን ውስጥ በሚገኝ ወታደራዊ ኬላ ላይ መሆኑም ታውቋል። ይህ የተፈጸመው የእስራኤል ወታደሮች ምስራቅ ኢየሩሳሌምና ሄብሮን አካባቢ ሶስት ፍልስጤማውያንን በገደሉ ማግስት መሆኑ ነው። በአለፈው አንድ ዓመት ውስጥ ብቻ በሁለቱ ወገኖች መካከል በሚካሄድ ግጭት ከ200 በላይ ፍልስጤማውያንና 34 እስራኤላውያን ተገድለዋል። የኮሎምቢያው አብዮታዊ ጦር ኃይሎች ከመጪው መስከረም 16 ጀምሮ ዮሪ ፕሌንስ ጫካ ውስጥ የአንድ ሳምንት ስብሰባ ሊያደርግ ማቀዳቸው ተሰማ። ሽምቅ ተዋጊዎቹ ከመንግስት ጋር የሰላም ስምምነት ይፈራረማሉ በተባለበት በዚህ በአስረኛ ጉባኤያቸው ሲገናኙ ለአምሳ ዓመታት ገደማ የዘለቀውን የእርስ በርስ ጦርነት ለማብቃት በሚያስችሉ ነጥቦች ላይ እንደሚያተኩሩ ቲሞቼንኮ በሚል መጠሪያም የሚታወቁት መሪያቸው ሮድሪጎ ሎንዶኖ ተናግረዋል። የኮሎምቢያው የአምሳ ዓመታት የእርስ በርስ ጦርነት ለ220,000 ህዝብ እልቂት ምክንያት እንደሆነም ይነገራል። በኢኮኖሚና በፖለቲካ ቀውስ ውስጥ የምትገኘው መዝናኛዋ ደሴት ቬኔዙዌላ የ120 ሀገሮች መሪዎችን ለ17ኛ ጊዜ የሚያካሄዱትን ጉባኤ እንደምታስተናግድ ተገለጠ። አድማጮች፣ ዜናው አበቃ።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን የዓለም ዜና ነበር ያደመጥነው። አሁን ለምሽቱ ወደ ተሰናዱት ልዩ ልዩ ዘገባዎችና ቅንብሮች እናልፋለን። ለጉብኝት ወዲህ ወደ ዩናይት ስቴትስ የመጣውና በሰው ለሰው ድራማ መስፍን የተሰኘውን ገጸ ባህሪ የሚጫወተው ተዋናዩ ዝናህ ብዙ ጸጋይ ወደ ኢትዮጵያ እንደማይመለስ በተለይ ለአሜሪካ ድምፅ በሰጠው ቃል አስታወቀ። ተዋናዩ ዩናይት ስቴትስ ውስጥ ለምን ጥገኝነት እንደሚጠይቅ ሲናገርም በአሁኑ ሰዓት ስልጣን ላይ ያለው ገዢ መደብ በሰላማዊ የኢትዮጵያ ሕዝብ ላይ እያደረሰ ያለው ግድያና ሰቆቃ ህሊናዬን እረፍት ስለነሳው ነው ይላል። አዲሱ አበበ ባጭሩ አዋይቶታል።
እንግዲህ ስወጣ ሀገሬ በእርግጥ ለጉብኝት ሰላም ነበር የመጣሁት። ነገር ግን እኔ ከመጣሁ በኋላ ብዙ ንጹሐን ዜጎች ላይ ጥያቄ በማቅረባቸው የኃይል እርምጃ በመወሰዱና አሰቃቂነት በመፈጸማቸው ባለው ስርዓት ላይ ቅሬታ ስላለኝ እና ተቃውሞ ስላለኝ ይህ ስርዓት እስካልተለወጠ ድረስ ወደ ሀገሬ ላለመመለስ ወስኛለሁ።
አንዳንድ ጊዜ ሰዎች በቂ ገንዘብ ካላቸው ወጣ ብለው ንግዱን ለመሞከር የሚያስቡ አሉ። ምን ትላለህ በዚህ ላይ? ያንተን ሁኔታ በዚህ መልክ ቢያስቀምጡት ሰዎች።
በእርግጥ እኔ ምንም ኑሮ የጎደለብኝ አይደለሁም። እዛ በሁለት ሙያዎች የታወቅኩ ነኝ። አሁን ራሱ የጀመርነው ድራማ አለ፣ ግማሹን ሰርቼ ነው የመጣሁት።
አላለቀም፣
ግማሹ ገና አልተሰራም። ያን ሁሉ ወስኜ ነው። ምንም ይሁን ምንም የፈለገው የገቢ ምንጭህም ቢቀር ሰው ሀገር መጥተህም ባለሙያ ስለሆንኩኝ እንደምሰራ እተማመናለሁ።
በአንተ ላይ በግል የደረሰ ነገር አለ አቶ ዝና?
በእኔ ላይ የደረሰ ሳይሆን ያው በህዝቡ ላይ የሚደርስ ጉዳት በተለይ በአማራው፣ በኦሮሞ፣ በኮንሶ በአሁኑ ሰዓት ያለው በየጊዜው እየጨመረ ነው የሄደው በተለያዩ ብሔረሰቦች ላይ እና በዚህ ምክንያት እኔ ላይ የደረሰ ነው ብዬ ነው ማምነው። ይሄን በህዝቡ ላይ የደረሰው ሰቆቃ ለማንም መርጦ የሚተው አይደለም። የመብት ጥያቄን በጠየቀው ላይ ሁሉ የሚደርሰው በመተማ በተለያዩ ነገሮች ላይ የሚደርሰው እጅግ አሳዛኝ ነገር እሱን በመቃወም ነው። ከምንም በላይ ለአንድ አገርም ሆነ ለዓለም ከሀብት ሁሉ ከመሬት ከርሰ ምድር ሀብት ሁሉ ህዝብ ነው የሚበልጠው። ስለዚህ ህዝብህን ይሄ መብት ጥያቄ ይሄ ነገር ከፍቶኛል ብሎ ባነሳ ጊዜ መልሱ ጥይት ነው ብሎ መመለስ በጣም እጅግ አሳዛኝ ነው፣ የማይጠበቅ ነው። በዚህ ዘመን
ከሀገር ከመውጣት በፊት ነው ለመቅረት የተዘጋጀህ ወይስ ከመጣህ በኋላ ነው ሀሳብ ግን የቀየርከው? አቶ ዝና፣
ከሀገር ስወጣ በሰላም ነው የወጣሁት። እንደ ማንኛውም ሰው አገር ጎብኝቼ ለመመለስ ነው። እዚህ ሆኜ ግን የምንሰራው ወገኖቻችን፣ ዘመዶቻችን፣ የቅርብ ሰዎች ሁሉ የተጠቁ መሆኑን አረጋግጫለሁ።
ስንት ጊዜ ሆነ እዚህ አሜሪካ አሁን በጉብኝት ላይ?
ሁለት ወር ሆነ።
ቤተሰብስ እንዳለህ እሰማለሁ። ብቻህን ነው የመጣሁት ከቤተሰብ ጋር?
የሚገርመው ነገር ደግሞ ልጄንም ይዤ ነው የመጣሁት። የስምንት ወር ልጅ አሁን ዘጠኝ ወሯ ነው። በሰባት ወሯ ነው ይዘህ የመጣሁት። አሁን ዘጠነኛ ወሯ ነው። በጣም የሚገርመው ሁላችንም አብረን የመጣ ነው።
ጥያቄህን ለዩናይትድ ስቴትስ መንግስት ኢሚግሬሽን አቅርበሃል? የጥገኝነት ጥያቄህን ስገና ናችሁ?
አይ እንግዲህ ገና ነው፣ ግን ወስኛለሁኝ። ምክንያቱም ነጻነት ያለበት ሀገር ሆኖ ያለውን ስርዓት መታገል ነው።
መልካም ነው። በሰፊው አርቲስቶችን የምናቀርብበት ፕሮግራም አለ። እኔና ባልደረባዬ አሉላ ከበደ እዛ ላይ በስፋት እንወያያለን። ከሙያ ጋር የተያያዘ ምናልባትም ሰው ለሰው ድራማ በመንግስት አልተወደደም የሚል ነገር እንሰማለን። አጨራረሱም ወይም አስተላለቁም ትችት ቀስቅሷል እና እዛ ውስጥ ደግሞ አንተ ውስጡን ስለምታውቅና ተጫዋችም ስለሆንክ ድራማው ላይ እሱንም እናነሳብሃለን። ለዛሬው ግን ከነ ቤተሰብህ መልካሙን ሁሉ እመኛለሁ። ትዝናብ
አሜን፣ አሜን፣ አሜን።
አድማጮች አሁን ወደ ሳምንታዊው ቅንብር ለጥያቄው ነው ምናልፈው። ለጥያቄው መልስ እንሻገር። በተለያዩ የኢትዮጵያ ክፍሎች የመንግስትን ፖሊሲ በመቃወም የሚካሄደው እንቅስቃሴ ቀጥሏል። በአማራ ክልል ጎንደርና ጎጃም፣ በደቡብ ክልል በኮንሶ፣ በኦሮሚያ ደግሞ በብዙ ከተሞች ተቃውሞዎች እየተካሄዱ ናቸው። ባለፉት በርካታ ወራት በብዙ መቶዎች የሚገመቱ ተቃዋሚዎች በመንግስቱ ታጣቂዎች እንደተገደሉ የሰብአዊ መብት ተሟጋች ድርጅቶች ይናገራሉ። ሰልፈኞችም በአንዳንድ አካባቢዎች በሰውና በንብረት ላይ የወሰዱት የኃይል እርምጃ እንዳለ ተነግሯል። የወቅቱ ህዝባዊ አለመረጋጋት ወደ ለየለት ቀውስ እንዳያዘቅጥ ምን መደረግ አለበት? በዚህና በሌሎች መሰል አድማጮች ጥያቄዎች ላይ መፍትሄ የሚሏቸውን እንዲፈነጥቁ የተጋበዙ ምሁራን ዛሬም ውይይታቸውን ይቀጥላሉ። ከአዲስ አበባ ዩኒቨርሲቲ አቶ አበባው አያሌው፣ በአለ ፈለገ ሰላም ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር፣ ከመቀለ ዩኒቨርሲቲ አቶ ገብረ መድን ገብረ ሚካኤል የፖለቲካ ሳይንስና ስትራቴጂክ ጥናቶች መምህር ናቸው። ያወያየቻቸው ትዝታ በላቸው ናት። የዛሬው ዝግጅት በአድማጭ ጥያቄ ይጀምራል።
ሰሞኑን የሚካሄደው በኦሮሚያም ይሁን በአማራ ክልል እንዲሁም በሌላ ቦታ ህዝቡ የሚያነሳው የፖለቲካ፣ የኢኮኖሚ፣ የስልጣን መጋራት ጥያቄ እንደሆነ ነው አበክሮ የሚነገረው። ለምሳሌ አሁን አቶ ፍሬዘር ነኝ ያሉ ከባህር ዳር ኢሜይል ያደረሱን ምን ይላል ጥያቄያቸው? ከትግራይ ክልል በስተቀር ፍትሐዊ የሆነ የሀብት ክፍፍል ወይንም ስርጭት የለም። ለምን? ኢህአዴግ የታገለው ለትግራይ ህዝብ ብቻ ነው ወይ? ለምሳሌ ትግራይንና አማራን በ25 ዓመታት ውስጥ የተሰራውን ስራ እንመልከት ብለው በትግራይ መኪና ፋብሪካ፣ ሲሚንቶ ፋብሪካ፣ ብረታ ብረት ፋብሪካ፣ ጨርቃጨርቅ ፋብሪካ፣ ብርጭቆ ፋብሪካ፣ ኬሚካል ፋብሪካ፣ እብነበረድ ፋብሪካ፣ መድኃኒት ፋብሪካ፣ ሁሉም ትላልቅ የእርሻ ቦታዎች በእነሱ ተይዘዋል። ብዙ አስመጭና ላኪዎች ተፈጥረዋል። እያንዳንዳቸው 15,000 ሰራተኛ አላቸው። እንደሚታወቀው በትግራይ ስራ አጥ የሚባል ተፈልጎ አይገኝም ይላሉ። ሌላው የትግራይ ብሔር ብቻ ስለሆነ በመንግስት ሆነ በግል የስራ ቦታ የሚደረግላቸውን እንተወው፣ ሁሉም ያውቀዋል ይልና ወደ አማራ ክልል ስንመጣ ጣሊያን በካሳ የዛሬ 50 ዓመት የሰጠችው ያረጀ ያፈጀ ጨርቃጨርቅ ፋብሪካ ብቻ ይገኛል። አመናችሁም አላመናችሁም፣ እኔ ምለው ይቺ ሀገር የትግራይ ብቻ ናት ወይ? በአማራ ክልል ስራ አጥነት ተንሰራፍቶ ይገኛል። የአማራ ህዝብ ይገደላል፣ ይታሰራል። በአማራነቱ ተጨቁኖ እንዲኖር እየተደረገ ነው። ለምን 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 ይላሉ አቶ ፍሬዘር። አቶ ገብረ መድን ገብረ ሚካኤል፣
አይ ለእኔ የነገር አስፈጥኝ ነው ወይ? በቃ እንደዚህ ነገሮች ጫፍ የወጡ ነገሮች ምክንያታዊ ያለውን ነገሮች ነው ማስወገድ የለብን። በትግራይ ደግሞ ሌላ ቨርዥን ሌላ ገጽታ ነው ያለን። አሁን ባለው መንግስት በተለይ አሁን አብዛኛው ወጣት የሚለው ኢህአዴግ ከሌሎች አካባቢዎች የፖለቲካ ተቀባይነት ለማግኘት ሲል ትግራይን በኢኮኖሚ ረድቷታል ነው የሚለው የአሁን የትግራይ ወጣት። ደግሞ ለምሳሌ ጂቲቱዋን ብንወስድ በትግራይ አንድም ትልቅ የፌዴራል ፕሮጀክት የተሳካ ያለም አልተካሄደም። ጂቲቱ ብንወስድ እንደዚህ ነው። ለምሳሌ የፌዴራል ውሃና መስኖ ሚኒስቴር በሚቀጥለው ጂቲቲ 105 ይመስለኛል ትላልቅ የመስኖ ግድቦች የመስራት እቅድ አውጥቷልና አንድም ግድብ በትግራይ የለም። አንድም ግድብ ማለት ነው ስርዓት እንዲያውም የተጠና ኦፊሻላዊ እንትን ባይኖረኝም ማህበራዊ ሚዲያ ላይ የሚሽከረከረው ከሆነ ሁሉም ክልሎች ከፍተኛ የስርዓት ቁጥር ያለው ትግራይ ውስጥ ነው። የትግራይ ህዝብ ፖፑሌሽኑ ከሀገራዊ አጠቃላይ ህዝቡ ከ6% የማይወጡ ቢሆንም ከኢትዮጵያ ስደተኛ ግን ወደ 30-40% የኢትዮጵያ ወደ ውጭ ሀገር የሚሰደዱት የትግራይ ተወላጆች ናቸው። ሌላ ቢቀር ትግራይ አሁን ጦርነት ቀጠና ነው። ከኤርትራ ጋር የተያዘ ሰላምም የለም ጦርነትም የለም። ይሄ ግን ዝረዝረ በኢንቨስትመንትም በትላልቅ መሰረተ ልማትም ወደኋላ እንድትቀር አድርጓታልና ፌደራል መንግስት ይህንን እንኳን ከግምት ያላስገባ የበጀት ድልድል ነው የሚያደርገው። ትላልቅ ኤክስፕረስ ወይስ ወደ ኦሮሚያ፣ ወደ ደቡብ እና አዲስ አበባ አካባቢ ናቸው። በትግራይ እንደዚህ ነገር እንባል የለም። ጠያቂው ካሉት በጣም 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 በተቃራኒ የሚሄደው ወይ ብዙ አሁን የኢትዮጵያ ችግሮች የሚባሉት አብዛኛው መነሻቸው ትግራይ ናቸው። ለምሳሌ ገበሬን ማፈናቀል ብንወስድ መጀመሪያ ገበሬው ተገድዶ እዳ እንዲወስድና እዳውን መመለስ ሲያቅተው እስር ቤት የገባ ንብረቱ ባህራጅ የተሸጠበት እና የተጀመረበት በዚህ በትግራይ ክልል ነው። ይህን በደንብ እናውቃለሁ። ምናልባት በሌሎች አካባቢዎች በዚህ 15 ዓመት ተከስቶ ሊሆን ይችላል። ልክ ከ84-85 ጀምሮ ግን በትግራይ ውስጥ ይህን ነገር ተካሂደዋል። ያለ ካሳ ገበሬ ማፈናቀል አሁን በሀገር ደረጃ ሲታይ አጀንዳ ሆነ እንጂ ትግራይ ውስጥ ኖርማል ነው። ምንም እንደ አዲስ ነገርም ተደርጎ የሚወሰድ አይደለም። ሌሎች ነገሮች መውሰድ እንችላለን። ሊዝ ዋጋ ለምሳሌ መነሻ ብንወስድ ከሁሉም ክልሎች ክባር የተወደደ እዚህ ነው፣ ትግራይ ውስጥ ነው። ለምሳሌ አዲስ አበባ እንኳን ብንወስድ 191 መሰለኝ በካሬ ሜትር መነሻ ሊዝ፣ ትግራይ ውስጥ ከ700 በላይ ነው የሚጀምረው። እና ብዙ ነገሮችን ብንወስድ ትግራይ ወደኋላ የተጎተተች የቀረች እንጂ እሳቸው እንዳሉት አይደለም። ምናልባት መሀል ሀገር የሚገኙ አንዳንድ የትግራይ ተወላጆች በሚሰሩት ስራ ህዝቡ የተሳሳተ ግንዛቤ ባለው ጥርጣሬ ላይ ሌላ ጥርጣሬ እንዲጨምር አድርገው ሊሆን ይችላል እንጂ በዛ አይደለም። ስለዚህ ትግራይ ማለት ሲጀምር አዲስ አበባ ውስጥ ያለው የትግራይ ተወላጅ አይደለም። ትግራይ ማለት እዚሁ ትግራይ ክልል ያለው ትግራይ ነው፣ ህዝቡም እዚህ ያለው ነው በዋናነት።
እሺ፣ አቶ ገብረመድህን
መውሰድ ያለብን።
እሺ፣ በጣም አመሰግናለሁ። በሰማኋችሁ ቁጥር ሁለታችሁንም ተጨማሪ ውይይት፣ አገር አቀፍ የሆነ ውይይት ያስፈልጋል። ምክንያቱም አንዱ ክልል ስለ ሌላው የማያውቅበት ሁኔታ እንዳለ ነው የምገነዘበው። አሁን ኦሮሚያ ውስጥም ያለው ትልቁ ጥያቄ የሀብትና የመፈናቀል የትላልቅ እርሻዎች ከውጭ መጥቶ ህዝቡን የማፈናቀል ጥያቄ ነው፣ ማስተር ፕላን ከተባለው በተጨማሪ እና ለዚህ ሁሉ መስዋዕትነት እየተከፈለ ያለው የኢኮኖሚም የፖለቲካ ስልጣንም የህይወቴን የምወስንበት መፍትሄ ከእጄ ተነጥቋል፣ ሌላ ሰው ነው የሚወስንልኝ የሚል ነው ወጣቱን እየማገደ ያለው። እና አቶ አበባው አያሌው እዚህ ላይ ያክሉልንና ወደ መፍትሄ እንሄዳለን፣ እናጠቃልላለን።
እሺ፣ መልካም ትዝታ። ልክ ነው፣ ቅድም ገብረ መድህን ያነሳው የትግራይ ህዝብና ሌላው አዳማም ያለው ደብረ ማርቆስም ያለው ወልቂጤም ያለው ትግሬ የተለያየ ነው። ግን ትልቁ ነገር ምንድን ነው? አንደኛ የትግራይ ህዝብ እነዚህን ሰዎች ያፈራቸው አይመስለኝም። ስርዓት ሆኖ ያፈራቸው የትግራይ ህዝብ አይደለም ያፈራቸው
እነዚህ ሰዎች ሲሉ
ትግሬ በመሆኑ ይሄ ይገባኛል፣ የባንክ ብድር መውሰድ የሚችለው መሬትን መውሰድ የሚችለው አስፈራርቶ የሚነጥቀው ይሄን የትግራይ ህዝብ ያፈራው አይመስለኝም። ስርዓቱን ያፈራቸው እዛ ላይ የግድ መሆን አለበት። ሁለተኛ ደግሞ ይሄ ትግራይ ብዙ ልማት ተደርጎባት ምን በእርግጥ ባለው ስርዓት ተጠቃሚ ሆናለች። ከተሞች ተጠቃሚ ሆነዋል። መቀሌን ብቻ መጥቀስ ይገባል። እዛ ላይ ከመቀሌ ውጪ አሁን ሌሎች ቦታዎች እንደው እንደዛ ብንል ገጠሩ ምንም የተጠቀመው ነገር የለም። ተመላልሼ ብዙ ጊዜ በዚህ በጥናትና ምርምርም በቤተ ክርስቲያን ይሄ ለስዕሉም ለምኑም ይሄዳለሁ። እዛ ጋር የተጎዳ ህብረተሰብ ነው ያለው። ትግራይ ስርዓት የለም ምናምን ይባለው፣ አይ እዚህም እኮ አዲስ አበባ እናየዋለን። ጎጃሜው ሎተሪ ያዞራል፣ ሀዲያው መጥቶ ሊስትሮ ይሆናል፣ ትግራዩ ደግሞ ልዋጭና እንትን ይሰራል። ይሄ ታዲያ ከየት መጣ? ለረት ጉርሱ ለመልፋት ነው የመጣው። ይሄ በስደትም ልክ ነው እንዳለው። አዎ ብዙ የትግራይ ተወላጆች እየተሰደዱ ነው። ስርዓቱ ትግራይንም በድሏል እንጂ አልጠቀምም። ስርዓቱ የጠቀመው ማንን ነው? የተወሰኑ ትግሬ የሚሉ ከዛ ባረፈ ደግሞ ባተሌዎች አሉ። ከኦሮሚያም፣ ከደቡብም፣ ከአማራም ከስርዓቱ ተጠግቶ ከስርዓቱ ጉያ ተሸጉጦ የሚቦጠቡት ያ ነው። ሁለተኛ ትግራይ ሲሚንቶ ፋብሪካም ይሰራ ምንም ችግር የለው። ቤኒሻንጉል ታዲያ ስልጣን ስለያዘ ነው አባይ ግድብ የሚገደብለት? ቦታው ስለፈቀደ የልማት ስል ስለሆነ ነው ይሄ እና የትም ይሰራ አንድ ነገር ለሀገሪቱ የሚጠቅም የልማት ተቋም የትም ይሰራ የሀገሪቱ ነው። እንዲህ አይነት ነገሮች የትም ሆነው በኢትዮጵያ ወሰን ውስጥ እስካሉ ድረስ ኢትዮጵያ እስካለች ድረስ ደግሞ የሚጠቅሙ ናቸው። እነዚህን አናንሳቸው እና ጠያቂው ምናልባት እዛ ላይ ተሳስተዋል።
ሰውየው ማስረገጥ የፈለገው የኢኮኖሚ ሚዛናዊነት የለም ለማለት።
የኢኮኖሚ ሚዛናዊነቱ ምንድን ነው? የልማት ተቋማት ፋብሪካዎች፣ ምኖች ምኖች አንድ ቦታ አንድ ክልል ሁኔታው እንደፈቀደው ሊሰሩ ይችላሉ። እኩል አለመሆን የሚታየው ምንድን ነው? በባንክ ብድሮች ይፈቀዳል ለተወሰኑ የስርዓቱ ጥገኛ ለሆኑ የትግራይ ተወላጆች ወይም የትግራይ ቋንቋ ተናጋሪዎች፣ በስርዓቱ ውስጥ ላሉ ብዙ ብዙ ጥቅማጥቅም ይፈጸማል። ይሄ ነው ትግርኛ ተናጋሪ ስለሆነ አየር መንገድ የመቀጠር ትልቅ እድል አለው። ሌላው ይከለከላል። ባንክ የመግባት ትልቅ እድል አለው። በአስተዳደሮች ውስጥ ትልቅ ቦታ ለማግኘት እድል አለው። እነዚህ ልንሞግታቸው ይገባል። ዞሮ ምንድን ነው? መብቱን ተነፍጓል ህብረተሰቡ። ምክንያቱም እኩል ችሎታ ኑሮት አንደኛ የትም ኢትዮጵያ ውስጥ ቢኬድ ይሄ ከሰራቱ የተለጠፈው እንደው ደጋግሜ ስለሆነ እንዳይባል እንጂ የትግራይ ተወላጅ ትግርኛ ተናጋሪ ቅድሚያ ይሰጣዋል። ኦሮሚያ አይ ኦሮሞ ካልተናገርክ እንዴ ለህክምናም ለምንም እኮ ለብዙ አገልግሎቶች እኮ ኦሮምኛ መናገርም እንትን አያስፈልግም። አማራ ክልል እንደዛ አይነት ነገሮችን አይቻላቅም በእውነቱ። አማራ ክልል የትም ይምጣ የትም ይምጣ አስተናግዶ ያውቃል። ደቡብ እንደዛው ነው። አፋር ብዙ ችግሮች አሉ። እና ይሄን ነው ሰው መዋጋት ያለበት። ሰው በደንብ አድርጎ አምርሮ መንቀስ ያለበትና ከተሟገተም ሰላማዊ ሰልፍ ከወጣም ለነዚህ ነው መውጣት ያለበት እንጂ የልማት ተቋማት እንዳስፈላጊነቱ የቀባለበትም በምንም የትም በኢትዮጵያ ድንበሮች እስከ ተሰሩ ድረስ ውለው አድረው ነገም የሚጠቅሙት ኢትዮጵያን ነው።
ወደ መፍትሄ ሐሳብ ስንሄድ ኢትዮጵያ አሁን ያለችበትንም የተዋቀረችበትንም ይሄ በቋንቋ ላይ የተመሰረተ አከላለል ከግንዛቤ በማስገባት የሚከተለውን ጥያቄ እንድትመልሱልኝ ነው የምጠይቃችሁ። ጠያቂው አቶ ዮሐንስ ሰለሞን ነው የሚባሉት። በኢሜይል በእንግሊዘኛ ይላኩልንን ተርጉሜዋለሁ። ምን ይላሉ? በኢትዮጵያ ከ1953 ዓ ም ጀምሮ እስከ 2007 የአገሪቱ ሕዝብ ለፍትህ፣ ለእኩልነት፣ ለዲሞክራሲ የከፈለው መስዋዕትነት ሰዎች ህይወታቸውን ቢያሳልፉም አምባገነኖች ስልጣኑን ስለሚነጥቁ ከንቱ ሆኗል እና ለዚህ ያላችሁን መፍትሄ ወይንም ራዕይ አጋሩን ይላሉ። በፖሊሲ ረገድ ሀ ብሎ ከመጀመርና እሳቸው ታሪካዊ ጠላቶቻችን የሚሏቸው ምዕራባውያን፣ አረቦች፣ የመካከለኛው ምስራቅ አገሮች የለውጡን አቅጣጫ ሳያስቱ የኢትዮጵያ ምሁራን፣ ተቃዋሚዎች፣ ገዢው ፓርቲ ምን ማድረግ እንዳለባቸው ግለጹልን። መገናኛ ብዙሃን እንዲሁም ደግሞ ምሁራን የተካተቱበት ውይይት ወዴት ሊያመራን ይችላል ይላሉ። ለአቶ ገብረ መድን ገብረ ሚካኤል እድሉን ልስጥ። የመጀመሪያውን እንግዲህ ስለ መፍትሄ ነው የምናወራው። ምንድን ነው ማድረግ ያለብን?
ሰፋ ያለ አስተያየት የሚፈልግ ነገር ነው። በነገራችን ላይ ግን ያሉት እውነታቸው ነው። ምን ለመድረግ አለበት የሚለው ነገር ከመንግስት ብንጀምር፣ አሁን ካለው መንግስት አንደኛ ነገር የኢትዮጵያ ችግር መፍቻ ቁልፍ እኔ ጋር ብቻ ነው ያለው የሚለው ነገር መቆም አለበት። አሁን ብዙ የተቃውሞ ኃይሎች ተስፋ ቆርጠው ወደ ሌላ ጫፍ ወደ አላስፈላጊ ነገር ውስጥ እንዲገቡ የሚያስገዳቸው አንድ ነገር ይሄኛው ነው። መንግስት ሁሉም ዘግቶ ለብቻው ብቻ መያዙ፣ ከእኔ ውጭ ሁሉም ለአንዱ ጠባብ፣ ለአንዱ ትምክተኛ፣ ለአንዱ ጸረ ሰላም፣ ለአንዱ የእክሌ ተላላኪ፣ እነዚህ ነገሮች የመጠቀም ያግዛቸው ያለፈባቸው አባባሎች ትቶ ማንኛውም ኢትዮጵያዊ በሀገሩ ይመለከተዋልና ተደራጅቶም በግልም የራሱ አስተዋጽኦ እንዲያደርግ የፖለቲካ ምህዋር ክፍት ማድረግ አለበት። ይህ ስንል ሚዲያውም በዚህ ልክ መጠናከር አለበት ማለት ነው። የፖለቲካ ፓርቲዎችም በነጻነት ተደራጅተው ተንቀሳቅሰው ደጋፊያቸውን ድረስ ሂደው አጀንዳቸው ማስረጽ የሚችሉበት ሁኔታ እንዲፈጠር፣ የሲቪክ ማህበራትም እንደዚህ እነዚህ አማራጭ የዜጎች ድምፅ እንዲሰሙባቸው የሚችሉ አማራጭ ነገሮችን በተዘጉ ቁጥር ልክ አሁንም ሆኖ ሌላ ነገር ይመጣል። መንግስትም ራሱ ወደማይቆጣጠረው አቅጣጫ እንገባል ማለት ነው። ስለዚህ ከመንግስት በኩል ይህን መድረግ አለበት። በተቃዋሚዎች በኩልም እንደዚሁ። ለነገራችን ላይ ማስወገድ ያለብን ዛሬ ለስልጣን እንድንመጣ ብለን ወይም ሌላው ለመጣ ብለን የምንከተልበት መንገድ ነገ ሌሎች በዛ ይመጡብናል። ይሄ ግልጽ ነው። ዛሬ ሃይማኖትን ተጠቅመን ብንመጣ ሃይማኖት አጀንዳ ይሆናል ከአሁን በኋላ። ዘርን አጀንዳ ብናደርግ ዘርን ከአሁን በኋላ አጀንዳ ሆኖ እኛም ልክ በዛ ሌሎች እንዲታገሉን በር እንከፍታለን። ስለዚህ ለዛሬ ብቻ ብለን የምንሰራው ስራ መቆም አለበት እና እያንዳንዱ እንቅስቃሴ ህዝብን ስናደራጅ፣ ሰልፍም፣ ሌሎች አይነት የፖለቲካ አቋም መግለጫም ሞብላይ ስናደርገው በዚህ መልኩ መሆን አለበት። ሌላ የኢትዮጵያ ህዝብ ባለዋታ መምራት የለበትም። ቢያንስ አሁን የመረጃ ጊዜ ነው። ተጨባጭ መረጃ መያዝ ይኖርብናል። ፍትሃዊ ያልሆኑ ነገሮችን ሁላችን መቃወም ይኖርብናል። በአማራ የሚፈጸም በኦሮሞ የሚፈጸም ትግራይም እንደሚባለው ልዩ ጥቅም ካለው ሁላችን በተመሳሳይ መልኩ በአንዱ ወገን ላይ የሚደርስ ግፍና በደል የሁላችን ነው ብለን ካልተነሳን የእነ እከሌ ልዩ ተጠቃሚነት ደጋግመን ያልነሳን ብንሄድ ህዝቡ በኩል ደረጃ ሁሉንም ሊያሳትፍ የሚችል አይደለም እና ተቃዋሚዎችን በዚህ መልኩ ህዝቡ እንደዚሁ አሁን መንግስት ለመቃወም ከበቂ በላይ ምክንያቶች አሉ። የዲሞክራሲ፣ የመብት፣ የነጻነት፣ የኢኮኖሚ ጥያቄዎች ያሉን
ወደ ሃይማኖት ወደ ዘር ብንሄድ እነዚህ ነገሮች አንዴ ከተነኩ አንዴ ቻርጅድ ከሆኑ የሚመለሱ ጉዳዮች አይደሉም። አገር በምንም ጉዳይ ከፈረሰች ለመገንባቷ በድንጋይ አስቸጋሪ ነው። መንግስት ለመፍረስ ይቀላል፣ መንግስትን መልሶ ለማቋቋም ያየነው ነው። በሶማሊያም በሊቢያም በሲሪያም እንደዚህ ይሆናል ብሎ አስበውት አይደለም እነሱም ያደረጉት። በኋላ ከአቅማቸው ውጭ ሆኖ ነው አሁን ወዳሉበት ደረጃ የገቡትና ላላሳዝነው በዚህ ልቋጭ።
እሺ፣ በጣም አመሰግናለሁ አቶ ገብረመድህን ገብረ ሚካኤል። አቶ አበባው አያሌው፣ እንግዲህ አቶ ገብረመድህን ብዙውን አንስተዋል፣ የሚያክሉት ካለ እሳቸው ያላነሱት መፍትሄ?
መልካም ብለዋል አቶ ገብረመድህንም። ግን ምንድነው ሶስት ነገሮችን እንይ። ጠያቂው እውነታቸውን ነው ያሉት። ከ1953 ጀምሮ እንግዲህ እስከ 2007 ብዙ ነገር ተደርጓል፣ ምንም የመጣ ለውጥ የለም። በእርግጥ ልክ ነው፣ ግን እነዛ ለውጦች ከምን ተነሱ ነው አንደኛ። የ1953ቱን ኩዴታ ነው፣ 81ም ኩዴታ ነው። ያ ለውጥ የማያመጣ የነበረ ነው። መሆን ያለበት ምንድን ነው? ፖለቲካችን 1960ዎች ላይ ቆሟል። አሁን ያሉት የፖለቲካ ተዋናዮቹም በመንግስት በኩል ያሉት ማለት ነው የ1960ዎቹ የቀረጻቸው ትውልዶች ናቸው። እነዚህ ሰዎች ሊቀየሩም አልቻሉ። እነሱ እንግዲህ ካልተቀየሩ ምንድን ነው ሊሆን የሚችለው? ምንም። ፖለቲካውን ከትውልዱ ከዘመኑ ጋር ማራመድ መቻል አለባቸው። አንድ እንደ መፍትሄ የምለው እሱ ነው። ሁለተኛ የሀገሪቱ እድል ሁልጊዜም ስልጣን ባለው መንግስት ላይ ይመሰረታል። ለውጥ ማምጣት ያለበት እሱ ነው። በሮችን መክፈት ያለበት እቺ ሀገር ብትደበላለቅ ተጠያቂው የትኛው ነው? አሁን ስልጣን ላይ ያለው መንግስት። ስለዚህ በሮችን መክፈት ሁሉንም አዘጋጅቶ የሚበጀው የትኛ ነው ብሎ መንግስት ማድረግ አለበት። አሁን እንደ ተሀድሶ ምናምን አይደለም። ቅድም አቶ ገብረ መድንም እንዳነሱት ሁሉን ያካተተ እንደው ለሀገሪቱ የሚበጅ የሚችል ትልቅ ነገር ማምጣት አለባቸው። ሌላው ፖለቲካው ባላገሩ ላይ አልደርሳለ። የዚህ ሀገር ፖለቲካ በኢትዮጵያ ፖለቲካ ለውጥ ማምጣት የሚችለው ባላገሩ ነው፣ ማንም አይደለም። ከተሜው አይደለም፣ ባላገሩ ብዙ ነገር ያውቃል። ሁለተኛ ደግሞ መብቱን አሳልፎ የሚሰጥ አይደለም በቀላሉ። ጫናውም እየደረሰበት ያለው እሱ ነው። ስለዚህ መሆን ያለበት ምንድን ነው? የፖለቲካ ፓርቲዎች እኩል ከተማም ከሆነ ከቀበሌዎች ተነስተው፣ ገጠርም ከሆነ ባላገሩን አሳምነው አደራጅተው እኩል ተዋናይ መሆን መቻል አለብን። ሶስተኛ ህገ መንግስቱ ነው። ህገ መንግስቱን መንግስት የግድ ካልቀየረው ህገ መንግስቱ በሚፈቅደው መንገድ መሄድ ይችላል። አዲስ ጅምርም ብሎ መነሳት ይችላል። ካልቀየረው ነገም አገርም ጠቀም ነው። ዛሬ የወልቃይት ጥያቄ አለ፣ የቁጫ ጥያቄ አለ፣ የኮንሶ ጥያቄ አለ፣ የጋምቤላ ጥያቄ አለ፣ ብዙ ጥያቄዎች አሉ። እነዚህን አገም ጠቀም እያደረገ ነው እንጂ የሄደው ህገ መንግስቱ እስካለ ድረስ እንደዚህ አይነት ጥያቄዎች በተደጋጋሚ መነሳታቸው አይቀርም። ስለዚህ ህገ መንግስቱ በቋንቋ በብሔርም አልለውም፣ ምክንያቱም ብሔር ብሎ ያስቀመጠውም የሚያስኬድ አይደለም። በቋንቋ ላይ የተመሰረተውን የክልል አከላለል ቀይሮ ለሀገሪቱ ህዝብ በሚጠቅም የኢኮኖሚ አከላለል ተመስርቶ መነሳት አለበት። ካለበለዚያ ችግሩ ማን ላይ ነው የሚሆነው? ራሱ ላይ ነው የሚሆነው። ግን ዞሮ ዞሮ ግን መረዳት ያለባቸው አሁን ምናልባት ሀገሪቱን ለመቀየርም እድል ያላቸው ባለስልጣኖች ይሄ ተሀድሶውን ምኑን ትተው ማሰብ ያለባቸው ትውልዱ ምንድን ነው? ያለንበት ዘመን ምንድን ነው? የብሔር ጥያቄ አልፏል እኮ ቀርቷል። ተራራውን ያንቀጠቀጠ ትውልድ ያነሳው ጥያቄ ነው። ግን ቋጥኝ ቋጥኝ የሚያክል ጥያቄ አንስቶ ጠጠር የምታክል መፍትሄ ያልሰጠ እኮ ነው። ስለዚህ ዘመኑን፣ ትውልዱን፣ ፖለቲካውን በዓለም አቀፍ ያለውን ይሄ የምዕራባውያን ተጽዕኖ ምን ሊሆንብን ይችላል፣ የአረቦቹ ምን ሊሆን ይችላል፣ ይሄን ሁሉ ተገንዝበው አይ የሚበጀው ይሄ ነው ብለው ማሰብ አለባቸው። ግን ይሄን ያደርጋሉ ብዬ አላስብም። እነዛ ሰዎች በ1960 በቃ ተፈጠሩ፣ ፖለቲካ ገባቸው። የ1960 ፖለቲካ እስካሁን የሚኖር ይመስላቸዋል። ፖለቲከኛ ያለበትን ዘመን እያየ ትውልዱን የትውልዱን ጥያቄ እያየ ካልሄደ ምኑ ነው ፖለቲካ የሚያሰኘው? ማንም ይበልጠዋል፣ ኮረኛ ይበልጠዋል እንደዛማ ከሆነ እና እነዚህን ግምት ውስጥ ማስገባት አለባቸው። ዞሮ ዞሮ የሀገሪቱ ዕጣ ፈንታ የሚወሰነው አሁን ባለው ሁኔታ በህዝቡ ተቃውሞና መንግስት በሚሰጠው መልስ ነው። መንግስት ራሱን ዝግጁ አድርጎ ተሀድሶ ሲባል ዝም ብሎ እንደዚህ 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 አይደለም። መሰረታዊ የሆነ የፖለቲካ ለውጥ መምጣት አለበት። መሰረታዊ የሆነ የኢኮኖሚ ፖለቲካ ለውጥ መምጣት አለበት። እነዚህን መቀየር አለባቸው።
እሺ፣
አይ አሁን ያለው ትውልድ ደግሞ አይ እነዚህ ካልተመለሱለት ወደኋላ የሚል አይመስለኝም። ሁለተኛ ትውልዱን ታሪክ አሳጥተውታል። አገር አፍርሶ ወደ መገንባት ገቡ። መጀመሪያ ላይ እንደ ያድግ እኮ በነገራችን ላይ የዲሞክራሲ ፋናዎጊ ሚሆን አልነበረም። ግን ምንድነው ህዝቡ የሚወደው ያን ኢትዮጵያዊነቱን ማፈራረስ ጀመረ። ሰንደቅ ዓላማው እንዳልነበረ፣ ህዝባዊ መዝሙሩም እንዳልነበረ፣ አብሮ ተሳስሮ እንዳልነበረ፣ አንተ የተለየህና አንተ የተለየህና ይሄን አፈረሰው። ይሄን ባያፈርስ ኖሮ አይ ዲሞክራሲን ላስፍን መልካም አስተዳደርን ላስፍን ቢል ኖሮ እንደ ኢህአዴግ የዲሞክራሲ ፋና ወጊ ሆኖ ሊቆጠር እዚህ አገር ላይ ይኖራል ብዬ አላስብም። ግን አፍርሶ መገንባት ከባድ ነው፣ አይቻልም።
እሺ፣
ባለው ላይ መገንባት ቀላል ነው። ደርግ ሰው ስላልገደለ አይደለም፣ ፈጅቷል ስንቱ። ግን ያኛውን እንዳለ መሰረቱን አላሳጣውም። ኢህአዴግ መጣና መሰረቱን ላሳጣው ነው ያለ፣ አዲስ ኢትዮጵያ ልስጠር ነው ያለ። ይሄ ነው የሰንደቅ ዓላማ ቀን ቢሉ ሊሆንላቸው ያልቻለ ማን? አሁን ኢህአዴግን የኢትዮጵያ ናሽናሊዝም ሲምፕል አድርጎ መውሰድ የሚፈልግ ሰውም የለም። እና ትልቅ ኃላፊነት ያለው መንግስት ላይ ነው። መንግስት ህዝብ ማዳመጥ አለበት። የህዝቡ ጥያቄ ምንድን ነው? እነዚህን በደንብ በሚያሳካ መልኩ መፍታት አለበት። እና መንግስት ከህዝብ ጋር ፊት ለፊት ውሸቱን ትቶ ይነጋገር። ይሄ ነው የኔ ሀሳብ። ትዝታ፣
በጣም አመሰግናለሁ። ከአዲስ አበባ ዩኒቨርሲቲ አቶ አበባው አያሌው በአለፈለገ ሰላም ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር፣ ከመቀሌ ዩኒቨርሲቲ አቶ ገብረ መድህን ገብረ ሚካኤል የፖለቲካ ሳይንስና ስትራቴጂክ ጥናቶች መምህር። አድማጮቻችን፣ ጥያቄዎች ጊዜ ወስዳችሁ መልስ ስለሰጣችሁ አመሰግናለሁ። በአድማጮች ስም
እንደዚህ
ቀደም ብለን በመግቢያችን ወደ አስተዋወቅ ነው የምሽቱ የመጨረሻ ቅንብር እንሻገር። በሪዮ ኦሎምፒክ የማራቶን የብር ሜዳሊያ አሸናፊ የሆነው ኢትዮጵያዊ አትሌት ፈይሳ ሌሊሳ በኦሮሚያና ሌሎች የአገሪቱ አካባቢዎች በዜጎች ላይ እየተፈጸሙ ናቸው ያላቸው ግድያዎች፣ እስራትና ወከባዎችን በመቃወም በዚህ በዩናይትድ ስቴትስ ዘመቻ እያደረገ ነው። በሪዮ እጆቹን አጣምሮ ወደ ላይ ከፍ በማድረግ ያሳየው ሯጭ ፈይሳ ሌሊሳ በዋሽንግተን ዲሲ የፖሊስና የሕዝብ አስተያየት ዙሪያ ለየት ያለ ሩጫ ጀምሯል። በዩናይትድ ስቴትስ ምክር ቤትና የተለያዩ መገናኛ ብዙሃን የኢትዮጵያን ሰብአዊ መብት ጥሰቶችና ግድያዎች ለዓለም እያሳወቀም ይገኛል። በስቱዲዮ ከሄኖክ ሰማእግዜር ጋር ያደረገው ውይይት ቀጥሎ ይቀርባል።
ለምትከታተሉን ለማብራራት ያህል ህጉ ኤችአር 2016 ይባላል። ውሳኔ 2016 እንግዲህ የኮንግረሱ የአፍሪካ ንዑስ ኮሚቴ ሊቀመንበር ኮንግረስማን ክሪስ ስሚት ናቸው የጻፉት። በዴሞክራቶችም በሪፐብሊካኖችም ድጋፍ ያለው ነው። የኢትዮጵያ መንግስትን የሚጠይቀውንም ልግለጽላችሁ። በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ እንግዲህ የወጣው አዲስ የኮንግረስ ረቂቅ ህግ ነው። የኢትዮጵያ ጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ እርምጃዎች የሚያወግዝ ነው። የኢትዮጵያ መንግስትም ሁኔታውን በገለልተኛ ቡድን የተሟላ ማጣራት እንዲያደርግ የሚጠይቅ ነው። ይሄ ደግሞ ከሆነ በኋላ ኃይል ያላግባብ የተጠቀሙ የጸጥታ ኃይሎችም ለፍትህ ለፍርድ እንዲቀርቡ የሚጠይቅ ነው። በእስር ቤት የሚገኙ ጋዜጠኞች እንደዚሁም ደግሞ የፖለቲካ መሪዎች እንዲፈቱ የሚጠይቅ ነው። በማህበረሰብ ተቋማት ላይ ደግሞ የተጣለው ህግ እንዲሻሻልና እንዲለወጥ የሚጠይቅ ነው። ፈይሳ፣ ወደ አንተ ልምጣና በአጠቃላይ በኢትዮጵያ ውስጥ እየተከናወነ ያለው የሰብአዊ መብት ጥሰትን አስመልክቶ በምታነጋግር ጊዜ ከዩናይትድ ስቴትስ ባለስልጣናት የምታገኘው ምላሽ ምንድን ነው? ምን ይሉሃል?
እኔ ምንም አላሉኝም። ያወጡት እንትን እኛም እሱ ነው የጠየቅነው። መብታችን ይከበር ነው። እኛም እንደ ማንኛውም ኢትዮጵያ ሀገራችን ውስጥ በሰላም መኖር ነው የምንፈልገው። ይህንን ነው እንጂ እኛ ሰውም ጠልተን አይደለን። ይሄ ነው እኛ የኔ ሀሳብ ማለት ነው።
አሁን ከቤተሰቦች ጋር ትነጋገራለህ። በቀደም ልጆችን አስመልክቶ ጥያቄ ቀርቦልህ ነበረ በጋዜጣዊ መግለጫ ላይ እና አንድ እኔንም በጣም ሳስበው የነበረው ንግግር የተናገርከዋል። ልጆቼ ከማንም አይለዩም ያልከው ነበረ። እስኪ ከቤተሰብህ ጋር አሁን ያለህን ግንኙነት ግለጽልን።
ከነሱ ጋር በስልክ እንገናኛለን። ከዛ ምን እንዴት እንደሚኖሩ እየነገሩኝ ነው። ጥሩ ናቸው፣ በሰላም እየኖሩ ነው። ጥሩ ነው።
ወደ ሩጫ እንደዚሁም ደግሞ ያው ኑሮህ ነው መሮጥ ኑሮህ ነው ኬንያ ሄዳለሁ ብለህ ነበር ምናልባት ከፍተኛ ሃይ አልቲቲዩድ ከፍተኛ ቦታ ላይ ልምምድ ማድረግ ስላለብህ አሁን ደግሞ ዩናይትድ ስቴትስ ነው ያለው እዚህ ትቆያለህ እዚህ ለመቆየት አሳባለህ
አዎ
ሌላም የቀረበልህ ጥያቄ ለዩናይትድ ስቴትስ የመሮጥ እድሉ ቢኖርህ በአለም ሻምፒዮናም ሆነ በተለያዩ የኦሊምፒክ ውድድሮች ትሮጣለህ የሚል ጥያቄ ቀርቦልህ ነበር ምላሽህን አሁን ጋቢና ቪያት ቪያ ማሪክ ላይ እንስማው
እኔ ሀሳብ የለኝም ሀገሬን በጣም ይወዳለሁ ህዝቤን በጣም ይወዳለሁ እኔ ለህዝብ ብዬ ነው ወደ ከሀገር የወጣሁት እንጂ ለሌላ ወይ ደሞ ለሌላ ምቾት ብዬ አይደለም የመጣሁት እኔ ጥሩ ኑሮ አለኝ ጥሩ ቤት ውስጥ ነው የምኖረው ለህዝብ ብዬ ነው የወጣሁት እንጂ እኔ ለሌላ ሀገር ብዬ አይደለም ለሌላ ለሌላ ሀገር ለመሮጥ አይደለም ከቤተሰቤ ከአንተን የተለየሁት እኔ ወደፊት ስራ ተቀይሮ ተመልሼ ለሀገራችን ብሮት ደስ ይለኛል እንጂ ለየትም ሀገር አልሮጥም ዜግነቴም አልቀይርም አንድ ቀን ደግሞ ወደዛ ተመልሼ እንደምሮጥ ነው ተስፋ የሚያረገው እኔ ነው
ሩጫውን በተመለከተ ታዲያ እንግዲህ ከአለም ሻምፒዮናና ከኦሊምፒክ ውድድሮች ውጪ በሀገር ከመደረጉ ውጪ ሌላ በርካታ ሩጫዎች አሉ በዛ ላይ ለመሳተፍ እንደምትፈልግ ስትገልጽ ነበር የት ነው መሰረተን ማድረግ ያሰብኩ የት ሆነ ነው ልምምድ የምታደርገው
እዚህ አሜሪካ ውስጥ ነው ቦታውን ገና ሰው ጠይቀ በሰሞኑም የሚወስን ይሆናል አሜሪካ እንደ ሚቆይ ነው የሚያቆስ ካውን ድረስ ወደ ሌላ እንትን አልወጣም ለትነርግ
ኒው ሜክሲኮ ስትል ነበር
በቃ አሪዞና ኒው ሜክሲኮ ሌላ ኮሎራዶ ብዙ እንትን ለትሬኒንግ የሚሆኑ ብዙ ቦታዎች አሉ እነሱ መርጬ ሰው ሯጮች የሚበዙበት ቦታ ላይ ከነሱ ጋር እንዲሰራ ማለት ነው እዛ ኢንፎርሜሽን እየጠየቅኩ ነው እዛ ሜዲያ ይቀርም መርጬ
ስለዚህ ሌሎች የኢትዮጵያ ወይ የአፍሪካ አትሌቶች ጋር ነው ይሄንን ውድድሩን የምታደርገው ወይስ እንግዲህ እንደምታውቀው ውድድር ለማድረግ አሰልጣኝ ያስፈልጋል አብራቸው የምትሰራቸው ሰዎች ያስፈልጋሉና ይሄንን ሁሉ እዚህ በዩናይትድ ስቴትስ የምታገኘው
እኔ መጀመሪያ ከእንትን ከክፍለ ሀገር ሲመጣ በራሴ ነው ፈርቼ እንትን ወደ ክለብ የተቀላቀልኩት አሁን ደግሞ ብዙ እንትን አለኝ ብዙ ልምድ አለኝ ከሩጫ እኔም ከአንድ አሰልጣኝ በላይ ራሴን ማሰራት እችላለሁ ሌላ ሰው ማስፈልገኝም ከኔ ጋር የሚሰራ ሰው እፈልጋለሁ እንጂ ስለ ስራ ራሴን አሰራለሁ ነው
ጥያቄዎች እየቀረቡ ነው እድሜ ስንት ነው ይላል አቤል ወንድም ነህ
እድሜ 26 ነኝ
ንግግርህን የሰሙ ሰዎች የሚጠይቁት ጥያቄ ስለሆነ ነው ያነሳሁት የበሰለ ንግግር ነው የምትናገረውና ደግሞ ያለውን የፖለቲካ ሁኔታ በአግባቡ ማሳየት የቻለ አራያነት ስለፈጠርክ በጣም በርካታ ሰዎች አሁን ሃና ሰው በጠፋበት ወቅት ሰው ሆነ የተገኘ ጀግና ብለሃለች ቃል አጣውል እግዚአብሔር አምላክ ይጠብቅህ ከልጆችም ጋር ለመታየት ያብቃ ብለሃለች
አሜን
ኢትዮጵያ ስላለው ሁኔታ እንመለስ ኢትዮጵያ ውስጥ ምን አይነት ለውጥ ነው ለውጥ መጥቶ ነገሮች ተቀይረው ወደ ሀገሬ መመለስ ፈልጋለሁ ለህዝቤ መሮጥ ፈልጋለሁ ብለሃል ምን አይነት ለውጥ ነው አንተ ባንተ እይታ
እኔ ለውጥ የሚፈልገው የኢትዮጵያ መንግስት የኢትዮጵያ ህገ መንግስት ጥሩ ነው ይባላል እንደዛ ህጉን አክብሮ የብሔረሰቦች እኩልነትን አክብሮ ህዝቡ እንደፈለገ ምርጫ ላይ ማለት ነው እንደ ምርጫ ላይ የፈለገን ሰው መርጦ የራሱ ህዝብ ፓወር እንደ ይኖር ይሁን የሚደረገ ከሆነ ወደፊት ስርዓቱ ይቀየራል ብዬ ስለሚያስብ ይሄንን ለህዝብ ፓወር መስጠት ነው ከዛ በኋላ ስርዓቱ ሊቀየር ይችላል ማለት ነው
አስተያየቶች እየመጡልህ ነው ጥያቄም አለ በቀጥታ ነው ወደ አንተ የማቀርበው አትቪዋ ያማሪክ ላይ አብደል ፈታ በሽር ፈይሳ በኢትዮጵያ ህዝብ ስም ላመሰግነው እንዳለው ምክንያቱም በሀገር ቤት ደሙ እየፈሰሰ የሞተ ካለው ህዝብ ጎን በመቆምህና የህዝብን ችግር ወደ ላይ ከፍ አድርገህ ለዓለም በማሳወቅህ ጥያቄ ለወደፊቱስ ምን አስባሃል የሚል ነው አመሰግናለሁ ብሏል ሌላም ተመሳሳይ ሌላ ጥያቄ አለ ሀብቴ ያቆብ ጀግና ነህ ይህ የግፍ ዘመን ማለፉ አይቀርምና ያልፋል የማይነጋ ይመስላል እንጂ ይነጋል ፈይሳ ለሊሳ በኢትዮጵያ ታሪክ ወይም ማን ወይም ምን መባል ይፈልጋል የሚል ጥያቄ አንስተዋል ሁለቱን የመጀመሪያው ወደፊት ምን አስባሃል ነው ሁለተኛ በኢትዮጵያ ታሪክ ውስጥ ማን ወይም ምን መባል ይፈልጋል የሚል ጥያቄ አንስተዋል
እኔ ሩዋጅ ነኝ እኔ ራስን ማውንም ፈልጎ እንደ ስፖርተኛ ነኝ ስፖርተኛ ማሁን ነው ወደፊትም እኔ ከስፖርት መውጣት አልፈልግም ስፖርት ባርሳ ባርሳ ኖሮ እዚ ደረጃ ላይ ደርሼ ኢትዮጵያ ውስጥ የሚደረገው የሰባዊ መፍት ተሰጥ አላወጣም ነበር ስፖርተኛ ባለው ወደፊትም ከስፖርት አልወጣም ስፖርተኛ ማሁን ነው እስከመጨረሻ የምፈልገው ነው
ብዙ ጊዜ አትሌቶች በሩጫ ውድድር አሸንፈው ወደ ሀገራቸው በሚመለሱ ጊዜ አቀባበል ሲደረግ ጀግናው አትሌት እየተባለ ነው አሁን በፌስቡክ ላይ ብትመለከት በቃ ጀግና የሚሉ ቃላቶች ናቸው ከላይ እስከታች እየተሽጎደጎዱ ያሉት ጀግነት ይሰማል
አይሰማኝም ጀመኔ የምንሰራ እኔ ግዴታ የዜግነት ግዴታ የሚባለው አንዱ ምንድነው ይሄ ነው የግዴታ ነው የወጣሁት እንጂ እኔ ጀግና አይደለሁም ያው ከኔ የሚጠበቅ ነገር ወጥቻለሁ እሱ ነው ይሄ ብቻ አይደለም እኔ ጋር ወደፊትም የሚቀራኝ ነገር መውጣት ግዴታ አለኝ እንጂ ጀግንነት ምንም አይሰማኝም እኔ
ሌሎችን ወይም የሌሎችን ሰዎች ውሳኔ ለማጣጣልም አይደለም ይሄን ጥያቄ የምጠይቀህ ግን አብረው ሂሮጡ የነበሩ አትሌቶች ምን ያህል ቅርብ እንደሆናችሁ እርስ በርስ አውቃለሁኝ ከክፍለ ሀገር ስትመጡ አንስቶ አዲስ አበባ ቤት ተከራይቶ ክለብ እስከመፈለግ ኢትዮጵያ ውስጥ በርካታ አትሌቶች ጋር በጋዜጠኝነት ሰርቻለሁና ቅርበቱን አውቃለሁኝ እንዴት ነበር ይሄ ከመሆኑ በፊትና በኋላ የነበራችሁ ግንኙነት ምን ይመስል ነበር እርስ በርስ
እኔ መጀመሪያ ብዙ ጊዜ ወደ አጭር ወደ ታች በደንብ አሰራው ቶሎ ነው ወደ ማራቶን የወጣሁት አሁን ደግሞ ወደኛ ወደ ማራቶኖች አከባቢ ጥሩ እንትና አለ ጥሩ ፍቅር አለ በጣም ጥሩ ነው የሌለውን አሁን ወደ 5010 ሺህ አላቀም እኛ በመሰራበት ቦታ ላይ በጣም ጥሩ ነው በጣም ፍቅር አለን በጣም ደስ የሚል ሁኔታ ነው ምን ቀራረው
ከሪዮ ስትለያዩ እንዴት ነበር የሆነው ሁኔታ
ሁሉም አልቅሰው ነው የሸኙ እና እንደዛ ነው በፍቅር ሆኖ እንትን የሸኙኝ ማለት ነው
ኤሊያና በርከት ጥያቄ አቅርባለች ቂም ይዞ የቆየውን የተለያየ በብሔር መካከል ያለውን ክፍተት ገብተህ እንደምታስታርቅ ተስፋ አለን የሚል አስተያየት ነው የሰጠችው። አስተራቂም ቶን ይመስላል።
እዝቡ እኔ ናይቶ መታረቅ አለበት ሁሉም እኔ አሁን እዛ ሀገር ላይ መጀመሪያ አንስቼ ነበር ጥሩ ኑሮ ትቼ ነው የመጣሁት እነሱ ደግሞ ለራሳቸው እዚህ ሀገር ላይ ስራ ሰርተው እየኖሩ ነው። እዝቡ ደግሞ አገር ያለቀ ነው እነሱ ደግሞ እዚህ ሀገር ላይ አንድነት ተፈጠሩ የዛ ደግሞ አጭር ጊዜ ውስጥ ሁሉም ነገር ለህዝቡ የሚቀየር ነገር ይመጣል ብዬ ነው የሚያስበው። በራሳቸው መታረቅ አለባቸው እነሱ አሁን ህፃን አይደለም ከኔ በላይ የሆኑ ሰዎች ናቸው እነሱ መታረቅ አለባቸው እንደምታረቁ ደግሞ ተስፋ አደርጋለሁ።
ለኢትዮጵያ መንግስት ምን አይነት መልእክት አሳልፋለህ?
ለኢትዮጵያ መንግስት ለባለስልጣኖቹ በሙሉ በነሱ ካድሬ አጠቃላይ ለነሱ መልእክት የሚያስተላልፈው ብዙ ሀብታም መሆንም በጣም ይጎዳል ለህዝባቸው ትንሽ ማሰብ አለባቸው ያውኑ ስርዓት ቀይሮ ለህዝቡ ሰላም እንዲመጣ ማድረግ አለባቸው ካሉን ግን ወደፊት ያገር ጥሩ አይመጣም የቤር ቤራ ሰዎች ግጭትም ሊመጣ ይችላል ይሄንን አስቦ ለነሱ ጥቅም ብሎ አገራችን ለማፍረስ ቢቆጠው ደስ ይለኛል።
እዚሁ ላይ በካፋ ወንድዬ አሁን ስላለው ስለ አንድ ብሔር የበላይነት ምን ትላለህ የሚል ጥያቄ አቅርቧል።
አለ እሱ በላይነት የብሔር በላይነት አለ ግን ብዙም አይደለም የተወሰኑ ሰዎች ናቸው አሁን ወደ ስልጣን አከባቢ የሆኑ ሰዎች ናቸው ሌላ ደግሞ ልክ እንደኛ እንደ አማራ እንደ ኦሮሚያ እንደ ሌሎቹ ደሃም አሉ አሁን ትግሬም ሆኖ አዲስ አበባ ውስጥ ሰውን የሚለምን ብዙ ትግሬዎች አይቻለሁ እና የተወሰኑ ደግሞ በጣም ወደ ሰማይ ነክቷል ስለዚህ ይሄንን ቀርቶ ወደ እኩልነት ቢመጣ ደስ ይለኛል። ይሄ እንደዚህ
ይሄድ ስለ ሀብት እኩልነት ነው ስለ ገቢ ስለ ሀብት እኩልነት ነው
ሁሉም ነገር ምክንያቱም ለነሱ ነው ቅድሚያ የሚሰጠው ለሁሉም እኩል ቢሆን ወደፊት በጥሩ ነው የሚመስለኝ። ምክንያቱ ህዝቡ የገንፍሉ አለ አሁን ውስጣቸው ማለት ነው። ስለዚህ ወደፊት ይሄ ነገር ቢቀየር ይሻላል። የአንድ ሰው በላይነት ቢቀር ሁሉም መፍት እኩል ቢኖር በጣም ጥሩ ነው ብዬ ነው የሚያስበው።
ዳዊት አለሙ ጥያቄ አቅርቦልሃል፣ መመለስ ከፈለክ። ያው ይሄ በጣም ዴሞክራሲያዊ የሆነ መድረክ ስለሆነ ሁሉንም አስተያየቶች እንቀበላለን። ዳዊት አለሙ፣ ለኃይለ ገብረስላሴ ወይም ለቀነኒሳ በቀለ ያለ መልእክት ምንድን ነው ብሏል?
እኔ ለእነሱ እነሱ አሁን ትልልቅ ሰዎች ናቸው፣ ተሰሚነትም አላቸው። አሁን ባለፈው እነ ኃይሌ እነ ገዛኝ እነ አበበ መኮን እነ ቶለሳ ቁቱ ሌሎችም አሉ። ስለ ውጤት ነው ሲነጋገሩ የነበረው፣ ስለ ውጤት ሪኦ ላይ በማጥፋቱ ማለት ነው። አሁን በዚህ ሰዓት እኛ ስለ ሜዳሊያ አይደለም የምናስበው፣ ስለ ሀገራችን ስለ ህዝባችን ለምን አይሰማንም? እኔ አንድ ቀን ወጥቼ የኢትዮጵያ ህዝብ ተቀብሎኛል። እኔ ምክንያቱ እነሱ ጥሩ ውጤት አለመጣም ከዛ በፊት ማለት ነው። እነሱ ግን ተሸልሞ ከውጭ ሜዳሊያ አምጥቶ ባንዲራ ይዞ ሲመጡ ህዝቡ ከቦሌ እስከ ስቴዲየም ከነሱ ጋር እየሮጠ ነው ድጋፍ ለነሱ ሲያደርግ የነበረው። እነሱ ደግሞ ለምንድን ያ ህዝብ ዛሬ እየሞተ እየተገደለ እየታሰረ ለምንድን ነው ወይ ስለ ሜዳሊያ ለምን ያስባሉ? ስለ ህዝብ እንዴት አያስቡም? እነዚህ ሰዎች መንግስትና ህዝብ ማገናኘት የሚችሉ ሰዎች ናቸው። መናገር ይችላሉ። ጥሩ ዓለም ላይ የታወቁ ሰዎች ናቸው። ምንም አይሆኑም። ለምን ስለ ሜዳሊያ እንዴት ይታሰባት? ዛሬ እንዴት ይሰማኛል? ለምን ወደ ታች ለምን አይገለበጥም? ስፖርት በእኔ በኩል ማለት ነው። እኔ ለውጤት አይደለም። አሁን ሀብታም ናቸው። ከአሁን በኋላ የትም መኖር ይችላሉ። ሩጫ ኃይሌ አሁን ሬዲ አቁሟል ይመስለኛል። ከአሁን በኋላ ሩጫ አይሰራም። የት መገር መኖር የሚችል ሰው ነው። ለምን እንዴት ስለ እንትን ስለ ህዝቡ ትቶ ስለ ህዝቡ ቀርቶ እንዴት ስለ ስፖርት ዛሬ ስለ ሜዳሊያ ነው እንደሚወራ? እና መንግስትና ህዝቡ መታረቅ ጥፋት የት እንደሆነ አሁን ታውቀዋለህ አንተ፣ ምኑ ጋር እንደሆነ እሱም ማስተካከል ሲገባቸው እንዴት ነው ስለ ሜዳሊያ ዛሬ እኔ አይ ነው
እንደሚመለሰው ሽምግልና መጥተው ከቤት ፈይሳ እባክህ እንደው ሸምግለን ቢሉ እንዴት አድርገህ ታስታርቃለህ? አሁን ያለውን ሁኔታ እንግዲህ ጥፋቱ ያለውንም በግልጽ መመልከት ይቻላል ብለሃል። እንዴት ታስታርቀዋለህ?
የለማ ያው መመለስ አልችልም።
እንደው ቢሆን
ቢሆንማ ያው የእነሱ ጥፋት አይሆንም እንጂ የእነሱ ጥፋት ዛሬ ይህን ነው። ህዝቡ መሞት የለበትም፣ መታሰር የለበትም። ዝም ብሎ ከሜዳ ተነስቶ 10 ወር 1 አመት ታስሮ ነጻ ነው የሚባል አለ። ይህን ይቁም ማለት ነው። ለምን ሳያረጋግጡ ለምን ሰው ያስራሉ? ሰው ለምን ይሞታል? ይህን ያቀርባለሁ፣ የሚቀበሉኝ ከሆነ ይቀበላለሁ። ይሄን ነው እኔ የሚያቀርበው ለእነሱ ማለት ነው።
መቼም ጀግናችን ነህ፣ የኢትዮጵያ ማንዴላ ነህ የሚሉ በጣም በርካታ አስተያየቶች ናቸው ፌስቡክን ያጨናነቁት። አስተያየቶቻችሁ እየደረሱ ነው፣ አትቪዮ አማሪክ ላይ ላኩልን። እንደምታዩት ይሄ ውይይት እናንተ ከፈይሳ ሌሊሳ ጋር የምትወያዩበት መድረክ ነው። ተሳተፉ። ትዕግስት ገብረ ዮሐንስ፣ አሜሪካ ሀገር ጥገኝነት አልጠይቅም ማለትህን ሰምቻለሁ። ለምንድን ነው?
አዎ ጥያቄ እንትን ጥገኝነት እኔ ቪዛ አለኝ። በቪዛ መኖር ይችላለሁ፣ እንደምችልም አውቃለሁ። ስለዚህ እኔ ስራዬን ሰርቼ የትም አገር እጄ መወዳደር ይችላለሁ። እኔ ጥገኝት አልጠየቅኩም። አሜሪካ ደግሞ ዲሞክራሲ ሀገር ስለሆነ እንደ ማንኛውም ሰው መኖር ይችላለሁ፣ የነሱ ህግ አክብሬ ማለት ነው። ለዛ ነው ያልጠየቅኩት። ምንም የሚጠቅመኝ ሀገር የለም እኔ እንትን መጠየቅ ማለት ነው።
ሀና መራ፣ አስተያየትሽ ደርሶናል፣ እናመሰግናለን። ፈይሳ ልክ ነው። ወንድሞቻችን እህቶቻችን እየሞቱ ባለበት ሰዓት ስለ ኦሊምፒክ ወርቅ ማውራት ትክክል አይደለም። ኃይሌ እንዲያውም ለኢትዮጵያ ሕዝብ ይቅርታ መጠየቅ አለበት በዚህ ሰዓት ስለ ወርቅ በማውራቱ የሚል አስተያየት ሰጥታለች። አስተያየቶቻችሁን እንቀበላለን። ከጥላቻ የጸዱ አንዱን ከአንዱ የማያነሳሱ እስከሆኑ ድረስ እናስተናግዳቸዋለን። ያው የኢትዮጵያ ሕዝብ ጀግና ነህ የሚልህ መቼም በጣም 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 ብዙ ሰው ነው ያለው። ስለ እርቅ ስናወራ ምን አይነት እርቅ ነው ኢትዮጵያ ውስጥ አንተ የምታስበው? ሊሰራ የሚችል እርቅ
ሊሰራ የሚችል እርቅ አሁን የመንግስት እንትን ቀርቶ ማለት ነው ወይ ስርዓቱ እሱ ያው ወታደሩ ከመንግስት ወጥቶ ከሌላ አካል ላይ ሆኖ ሚዲያም ሁሉም ሌላ እንትን መንግስት ባይደግፍም ይሄ እዚህ ደረጃ አንደርስም ነበረ። ከዛ መንግስት ወታደር የእሱ እጅ ላይ ነው እንደፈለገ አንተ ላይ ያዛል ይሄ ሁሉ ከስዊች ቢወጣ ሚዲያም ገለልተኛ ይሆናል ወታደሩም ሌላ ይሆናል መንግስትም ሌላ ይሆናል እንደ ሌላ ሰው ይሰራል በዛን ሰዓት ፓወሩ ህጉ ብቻ ተከትሎ ስለሚሄድ የሱን ትንሽ ያሰራ ማለት ነው ከዛ በኋላ የሱ ፓወር አሁን ህዝብ የሚጨርስበት አሁን ሌላ ወታደር ሌላ ሰው የሚመራ ቢሆን ኖሮ አዘም ወታደር ድንበር ነው የሚጠብቀው እንጂ ተመልሶ አዲስ አበባ ውስጥ ህዝብ አይገልም ሰፈር ውስጥ ክልል ውስጥ ደው ሰው ነው አይገልም ስለዚህ ይሄ ከቀራ ነው ካልቀራ ግን ይቀጥላል ከቀራ ይርቀት ይመጣል ብዬ ነው የሚመጣው ማንም ሰታ ይሰራል እንደገና ደግሞ ይቅርታ ብሌ ይቅርታ ህዝቡን ጠይቆ ህዝቡ ደግሞ ይቅርታ እንዲያደርግ እንዲታረቅ እኔ ጥሪ እንትን አስተላልፋለሁ በስ
ብሔራዊ እርቅ ነው መልእክቱ በስተመጨረሻ ወጣት ነህ ብዙ ወጣቶች ናቸው አደባባይ እየወጡ ያሉት ለነሱ አንድ ያለህን አድንቆት ሁለተኛ ደግሞ ለነሱ ያለህ መልእክት ምን እንደሆነ ግለጽልን
እኔ አሁን ለነሱም አውጥሩ ሌላ ስራው የሚሰራ ስራውን ጠንክሮ እንዲሰራ ሌላ ደግሞ እኔ መልእክት የሚያስተላልፈው በትግሬ በጣም ህዝቡ በጣም ቅርብ ልውታል የኢትዮጵያ ህዝብ አሁን ወጣት የሆኑ ትግሬዎች ብዙ አይደለም እኔ ትግሬን አልጥላ ትግሬ ጎደኞችም አሉ አብሮም እንበላ አብሮም እንጠጣ ትግሬዎች አሉ እኔ ትግሬ አልጠላም አሁን ደግሞ በፌስቡክ ወጥቶ ህዝቡን የሚሰድብ ትግሬዎች አሉ ይሄ ከዚህ ራሳቸው እንዲቆጠቡ እኛ አንድነት የሚፈልገው ወደፊት መቼም ይሄ መንግስት ያልፋል እነሱ ደግሞ ከሰው ጋር ቂም የሆነ ህዝቡን እንዳያስከፍ አሁን እንትን ላይ ብዙ እነዚያ ሰዎች ትግሬ ከሆኑ እኔ በጣም አዝናለሁ ገና እንጨፈጭፋለን ገና እንገላለን የሚሉ ትግሬዎች አሉ አደራ እንደዚህ እንዳትሉ ቂም ከኢትዮጵያ ህዝብ ጋር እንደዚህ የሚሉትም ካለ ይቅርታ እንዲሉ ለኢትዮጵያ ህዝብ እኛ ወደፊት አንድነት እንፈልጋለን ከኦሮሞ ህዝብ ከአማራ ህዝብ ከሁሉም ከገንቤላ ጎን ሆኖ ይህንን መንግስት መቃወም አለባቸው ኦሮሞንም አማራንም መደገፍ አለባቸው እኛ መቼም አንድነት ነው የምንፈልገው ይህን ነው ለነሱ የሚያስተላልፈው
ከዛም በተጨማሪ እንግዲህ ኦሮሚያ ውስጥ በርካታ ተማሪዎች የዩኒቨርሲቲ ተማሪዎች እንደዚሁም ደግሞ ያንተ እድሜ እኩዮች ሌሎችንም ጨምሮ ለሰልፍ ወጥተዋል ይወጣሉ አማራ ክልል ውስጥ የሚካሄደውንም ተመልክተናል በቀደም ስንነጋገር ጋምቤላ ውስጥ ያለውን ሁኔታ አንስተሃል ኮንሶ ውስጥ ያለው እነዚህም በሙሉ ለነሱስ መልእክት ምንድን
አው ትግል መቀጠል አለበት እንደዚህም ይሄ መንግስት እንደዚህ ከቶሎ ህዝቡ እንቅልፍ ካላሳጡ ወደፊትም ግድያ ይቀጥላል ስለዚህ ግድያው ቶሎ ማለቅ አለበት እንዲቀጥሉ ነው እነሱ ትግላቸው መፍታቸው እስከሚያገኙ ድረስ መሞት ነው በሰላማዊ መንገድ ቢሞቱ ምንም ማለት አይደለም ለወደፊት ለትውልድ ነጻነትም እንዲመጣ ማድረግ ነው ይሄን ነው የሚላቸው ለነሱ
በጣም እናመሰግናለን የምትከታተሉት አትቪያ ማሃሪክ ላይ በቀጥታ በፌስቡክ ያደረግነው ውይይት ከፈይሳ ለሊሳ ጋር ፈይሳ በጣም እናመሰግናለን እዚህ ስቱዲዮ ድረስ መጣ ከህዝቡ ጋር ከኛ ጋር አይደለም ውይይቱን ያደረከው አንተን ከሚያውቁ ከሚያደንቁ እንደዚሁም ደግሞ ላንተ ጥያቄ ያላቸው ወጣቶች የተለያዩ እድሜ ክልል ውስጥ ያሉ ሰዎችን አነጋግራለን እናመሰግናለን ሁላችሁንም እናመሰግናለን አብራችሁን ስለቆያችሁ እናመሰግናለን ሄኖክ ሰማግዘር ነኝ
Yeah. ፍቅሬን በልቤ ውስጥ ገብታ አድራት ልቤ ላሳተኝ ታለች ደስ ይላት የጋራ መሰረት የጋራ ደስታ ተርፎን እንኖራለች በእንቦይታ ፍቅሬን በልቤ ውስጥ ገብታ አድራት ልቤ ላሳተኝ ታለች ደስ ይላት የጋራ መሰረት የጋራ ደስታ ተርፎን እንኖራለች በእንቦይታ
አድማጮች የማጠቃለያ ዜና አሰማለሁ። እዚህ ዩናይትድ ስቴትስ ኒው ጀርሲ ውስጥ የ5000 ኪሎ ሩጫ ውድድር ለማካሄድ የተያዘው ፕሮግራም በስፍራው በደረሰ የቦምብ ፍንዳታ ምክንያት መቋረጡ ተገለጠ። ቦምቡ ለማን እንደታቀደ አልታወቀም፣ ማንም ላይ ደግሞም ጉዳት አልደረሰም። ፖሊሶች ግን ሌላ ፈንጂ እንዳለ አካባቢውን እየፈተሹ መሆናቸው ታውቋል። አሁንም እዚህ ዩናይትድ ስቴትስ ውስጥ ፊላደልፊያ አንድ ታጣቂ በሕግ አስከባሪዎች ወይም በፖሊሶች ላይ ባለው ጥላቻ ምክንያት የከፈተው ተኩስ ለአንዲት ሴት ሕይወት መጥፋትና ለሁለት የፖሊስ አባላት መቁሰል ምክንያት መሆኑ ተገለጠ። ይህ የፊላደልፊያው ጥቃት የደረሰው ትናንት አርብ ማታ ነው። አጥቂው ገና አልታወቀም። የአውሮፓ አገሮች ሽብርተኛነትንና አመጽን የሚሸሹ ስደተኞችን በሰብአዊነት እንዲቀበሉ የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ አሳሰቡ። አቡኑ ዛሬ ቅዳሜ ነው ሮማ ውስጥ ይህን ማሳሰቢያ የተናገሩት። የሩሲያው ፕሬዚዳንት ቭላድሚር ፑቲን አገራቸው ለሶሪያው ጦርነት የታቀደውን የተኩስ አቁም ስምምነት መደግፏን እንደምትቀበል አመለከቱ። ዩናይትድ ስቴትስ ለስምምነቱ የገባችውን ቃል መጠበቋን ደግሞ ይጠራጠራሉ ወይም እንደሚጠራጠሩ አስታወቁ። የሩሲያ ፓርላማ ነገ እሁድ ክሬሚያን በተመለከተ የሚያካሄደውን የምርጫ ውጤት እንደማትቀበል ዩናይትድ ስቴትስ አስታወቀች። ሩሲያ ክሬሚያን ከዩክራይን እንደ አውሮፓ አቆጣጠር በ2014 ከገነጠለች ወዲህ የነገው የምክር ቤት ሩጫ የመጀመሪያ መሆኑ ነው። ዩናይትድ ስቴትስ የምክር ቤቱን ምርጫ አትቀበልም። የውጭ ጉዳይ ሚኒስቴር ናቸው ቃል አቀባይ ጆን ከርቢ ናቸው ይህን የተናገሩት። የእስራኤል ወታደሮች አንድ ፍልስጤማዊ ዌስት ባንክ ውስጥ መግደላቸው ተገለጠ። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ንጉሡ ታምሬ ጋር ምሽቱን ያስተናገድኳችሁ አሉላ ከበደ በዚሁ ይሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ እንገናኝ። ሰላም፣ ደህና አደሩ።
This program has come to you from the Voice of America, Washington.